ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ በተጨማሪም በፌስቡክ ላይቭ በቀጥታ የሚተላለፍላችሁ ስርጭት ጀመረ።
የመከላከያ ሰራዊታችን ፌደራል ፖሊስ በዚህ ወሳኝ ጊዜ ባንዲራውንና ሀገሩን አስቀድሞ በዘር ሊከፋፍሉን እና እቺን ታላቅ ሀገር ሊበትኑ የሚያስቡ ሰዎች ከነ እኩይ ሀሳባቸው ጥቃታቸውን የምንከላከልና ኢትዮጵያን የምናስከትል እንጂ በተፈጠረብን ትንኮሳ በከፈልነው አሳዛኝና አስከፊ መስዋዕትነት ሸብረክ የማንል መሆኑን ዳግም ጀግንነት እንዲያረጋግጥ ጥሪ ማስተላለፍ ፈልጋለሁ።
ጠቅላይ ሚኒስትር አብይ አህመድ ናቸው ለጦር ሰራዊቱ ካስተላለፉት መልእክት የተቀነጨበ ነው። የመከላከያ ሚኒስትሩም ተናግረዋል።
ከባድ ፈተና ውስጥ ወድቀናል። ነገር ግን ከተባበረን፣ ከተደማመጥን፣ ከምንም በላይ አገርንና አገርን ካየን ይህንን ወደ እድል መቀየር ግን እንችላለን። ያ ላይ ከአሁን ቀደም ያላየነው ፈተና አይደለም። ሲገጥሙን የነበሩ ነገር ግን በቁርጠኝነት በትዕግስት ስንወጣ ስናልፋቸው የነበሩ በርካታ ፈተናዎች ነበሩ። አሁንም ቢሆን ፈተና ገጥሞናል። ፈተናን ደግሞ በመጋፈጥና በመስራት በመተባበር ማለፍ መታለፍ እንደሚችል ምንም ጥርጥር የለውም።
አቶ ለማ መገርሳ ናቸው። የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች በአማራ ክልላዊ መንግሥት አመራር አባላትና በመከላከያ ሰራዊቱ ጠቅላይ ኤታ ማዦር ሹም ላይ የተፈጸሙትን ግድያዎች አውግዘዋል።
በሀገራችን የተፈጸመው ይህ አይነቱ የጥፋት ድርጊትና ጭካኔ ተግባር ከሃይማኖት ውጭና ከሰብአዊነትም የራቀ ተግባር ከመሆኑም በላይ እንደ ሀገር አለመረጋጋትና የሰላም እጦትን እንደሚፈጥር ያደርጋል። ስለሆነም ተግባሩ በአጽንኦት እናወግዛለን።
በባህር ዳርና በአዲስ አበባ የትናንት ምሽት ሁኔታዎችና በዛሬ ውሎ ላይ ከተለያዩ አካባቢዎች ዘገባዎችን ይዘናል። እሁድ ሰኔ 16 2011 ዓመተ ምህረት ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ከምሽቱ ዝግጅት ጋር የማስተናግዳችሁ ሰሎሞን አባተ ነኝ። ንጉሡ ታምሬ ፕሮግራሙን ይመራል። እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ አበበ ያሰማናል።
ትናንት በባህር ዳር ከተማ በሚገኘው የአማራ ክልል ርዕሰ መስተዳድር ቢሮ በነበረው የመፈንቅለ መንግሥት ሙከራ በተካሄደ ተኩስ ርዕሰ መስተዳድሩን ዶክተር አምባቸው መኮንንና የርዕሰ መስተዳድሩ የአደረጃጀት ዘርፍ አማካሪ አቶ እዘዝ ዋሴ መገደላቸው ተረጋግጧል። የክልሉ ጠቅላይ አቃቢ ሕግ አቶ ምግባሩ ከበደ በጥይት ቆስለው ሕክምና እየተደረገላቸው መሆኑን የደረሰን ዜና የሚያመለክተው በባህር ዳር ከተማ መፈንቅለ መንግሥት የሞከሩ ጸጥታ አስከባሪዎች ከከፈቱት ተኩስ የተረፉት አቶ ላቀ አያሌው በዶክተር አምባቸው ይመራ የነበረውን የአማራ ብሔራዊ ክልላዊ መንግሥትን በጊዜያዊነት እንዲመሩ ተሾመዋል። በአማራ ክልል ከተደረገው የመፈንቅለ መንግሥት ሙከራ ትይዩ እስካሁን አራት ከፍተኛ የመንግሥት ባለሥልጣናት የተገደሉ ሲሆን የአገሪቱ ጦር ኃይሎች ኤታ ማዦር ሹም ጀነራል ሰዓረ መኮንን የተገደሉት በጠባቂያቸው መሆኑን የጠቅላይ ሚኒስትር ቢሮ በሰጠው መግለጫ አስታውቋል። ከጥቃቱ የተረፉትና በዶክተር አምባቸው ምትክ ክልሉን የማስተዳደር ኃላፊነት በጊዜያዊነት የተጣለባቸው አቶ ላቀ መፈንቅለ መንግሥት የሞከሩት አብዛኛዎቹ ተይዘዋል፣ በተኩስ ልውውጡ ሕይወታቸው ያለፈማል ሲሉ ለአማራ ክልል ቴሌቪዥን ጣቢያ ተናግረዋል። ካለፈው የካቲት 2011 ጀምሮ ክልሉን በምክትል አስተዳዳሪነት ሲያገለግሉ የነበሩት አቶ ላቀ የዞን የወረዳና በየደረጃው ያሉ አመራሮች ህብረተሰቡን እያረጋጉና ተመሳሳይ ድርጊቶች ዳግም እንዳይፈጸሙ እያደረግን ነው ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ ትናንት ከእኩለ ሌሊት በኋላ በብሔራዊ ቴሌቪዥን ቀርበው በሰጡት መግለጫ የአማራ ክልል ባለሥልጣናት የተገደሉትና የቆሰሉት በስብሰባ ላይ እያሉ እንደነበር መናገራቸው አይዘነጋም። የጀኔራል ሰዓረ መኮንንና የሜጀር ጀኔራል ገዛኢ አበራን ሞት ተከትሎ የህዝባዊ ወያኔ ሓርነት ትግራይ ህወሓት ከፍተኛ አመራሮች ዛሬ ንጋት ለስብሰባ ተቀምጠው እንደነበር ተዘግቧል። ስብሰባውን ያካሄዱት የህወሓት ሥራ አስፈጻሚ ኮሚቴ አባላት ናቸው። የህወሓት ሊቀመንበርና የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል መግለጫ ሰጥተዋል። ሪፖርት ወደ ኋላ ላይ ይኖረናል። በትናንትናው ዕለት በአማራ ክልል ከተደረገው የመፈንቅለ መንግስት ሙከራና ግድያ ጀርባ አሉ ተብለው የተጠረጠሩት ብርጌዲየር ጀነራል አሳምነው ጽጌ ያሉበት እንደማይታወቅ የክልሉ የሰላም ግንባታና ህዝብ ደህንነት ምክትል ቢሮ ኃላፊ አቶ ገድቤ ኃይሌ ለቢቢሲ መናገራቸው ተሰምቷል። በትናንትናው ዕለት የአማራ ክልል ርዕሰ መስተዳድርን ጨምሮ ከፍተኛ አመራሮች ግምገማ ያካሄዱ ባሉበት ወቅት ብርጌዲየር ጀነራል አሳምነው በልዩ ኃይሎች ታጅበው እንደመጡና ተኩስ እንደከፈቱ ከዚያም አመራሮቹ ላይ በተተኮሰ ጥይት 3 እንደተመቱ አቶ ገድቤ ተናግረዋል። ጥቃቱ ያልተጠበቀ ነው የሚሉት አቶ ገድቤ በወቅቱም የክልሉ ጸጥታ ኃይል አካባቢውን ለመቆጣጠር ባደረጉት ጥረት ብርጌዲየር ጀነራል አሳምነው እንዳመለጡ ገልጠው ጠባቂያቸው ግን በቁጥጥር ስር ውሏል። እስካሁን ባለው ሁኔታ የሟቾች ቁጥር በውል እንደማይታወቅም ነው የተገለጠው። ይህ በእንዲህ እንዳለ ቀደም ሲል እንዳደመጥነው የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች ትናንት ምሽት በአማራ ክልላዊ መንግስት አመራር አባላትና በአገሪቱ የመከላከያ ሰራዊት ኤታ ማጆር ሹም ላይ የተፈጸመውን ግድያ በብርቱ አውግዘዋል። በተያያዘ ዜና አዲስ አበባ የሚገኘው የአሜሪካ ኤምባሲ በበኩሉ ትናንት ባህር ዳር ውስጥ የተፈጸመው ጥቃት አሳዛኝና አስደንጋጭ መሆኑን አስታውቋል። በሟቾቹ ላይ የተፈጸመው ጥቃት በአገሪቱና በተቋማቱ ላይ እንደተፈጸመ የሚቆጠር ነው ብሏል ኤምባሲው። ኢትዮጵያ በምታካሄደው ፖለቲካዊና ኢኮኖሚያዊ ለውጥ ለምትፈልገው እርዳታ ሁሉ ዩናይትድ ስቴትስ በተጠንቀቅ ላይ መሆኗንም ኤምባሲው ዛሬ እሁድ ባወጣው መግለጫ አመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ኢራን በዩናይትድ ስቴትሱ ሰው አልባ አውሮፕላን ላይ ለደረሰችው ጥቃት ፕሬዚዳንት ዶናልድ ትራምፕ መጨረሻ ደቂቃ ላይ ወታደራዊ የአጸፋ እርምጃ እንዳይወሰድ መወሰናቸውን እንደ ድክመት ልትቆጥረው እንደማይገባ ዩናይትድ ስቴትስ አስጠነቀቀች። የዩናይትድ ስቴትስ የብሔራዊ ደህንነት አማካሪ ጆን ቦልተን ኢየሩሳሌም ውስጥ ከጠቅላይ ሚኒስትር ቤንጃሚን ናታንያሁ ጋር ከመገናኘታቸው አስቀድሞ እንደተናገሩት ኢራንም ሆነች ሌሎች ጠላቶቻችን የዩናይትድ ስቴትስን ትዕግስትና አስተዋይነት በተሳሳተ መንገድ ሊረዱት አይገባም። ማንም ቢሆን ለኢራን የአዳኝነት ፈቃድ የሰጣት የለም። የእኛም የታጠቀ ጦር ኃይል በተጠንቀቅ ላይ መሆኑ ሊጤን ይገባል ሲሉም ቦልተን አክለው ተናግረዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ እሁድ በተናገሩት ቃል ህጋዊ የመኖሪያ ፈቃድ የሌላቸውን ከመጠረዛችን አስቀድሞ የአገሪቱን የኢሚግሬሽን ህግ በተመለከተ ዲሞክራቶች ለሚያደርጉት ማሻሻያ የመጨረሻ ዕድል እንደሚሰጡ አስታወቁ። ህጉን በተመለከተ ፕሬዚዳንት ትራምፕ ምን ለማድረግ ወይም ምን ለመወሰን እንዳቀዱ ግልጽ አላረጉም። ብቻ ግን የእርሳቸውን ጥብቅ የኢሚግሬሽን ህግ የሚቃወሙ የምክር ቤት አባላት ይበጃል የሚሉትን የበኩላቸውን ማሻሻያ እንዲያቀርቡ ጥሪ አሰምተዋል። ገዢው የሙሪቴኒያ ፓርቲ ተወዳዳሪ መሐመድ ኦልድ ጋዝዋኒ የአገሪቱን ፕሬዚዳንታዊ ምርጫ በከፍተኛ ብልጫ ማሸነፋቸውን ብሔራዊው የምርጫ ኮሚሽን አስታወቀ። የ62 ዓመቱ አንድነት ፓርቲ ተወዳዳሪና የቀድሞ መከላከያ ሚኒስትር ጋዝዋኒ ያሸነፉት ከተሰጠው ድምፅ 51.1% በማግኘት እንደሆነም ብሔራዊ የምርጫ ኮሚሽን ይፋ ባደረገው ድረገጹ ላይ አመልክቷል። ለአምስት ዓመት የሚዘልቀውን የሥልጣን ዘመን ሁለቴ በመምራት የቆዩት ፕሬዚዳንቱ መሐመድ ኦልድ አብድል አዚዝ በሕገ መንግሥቱ በተደነገገው መሠረት ሥልጣናቸውን ያስረክባሉ። የቅዳሜው ምርጫ የትላንቱ ማለት ነው በአገሪቱ የመጀመሪያ ዲሞክራሲያዊ ምርጫ ተደርጎ እንደተቆጠረም ታውቋል። በመጨረሻም ህንድ ውስጥ ከቅርብ ጊዜ ወዲህ የሃይማኖት ነጻነት እየታፈነ ነው ስትል ዩናይትድ ስቴትስ ይፋ ያደረገችውን ዘገባ ህንድ ውድቅ አደረገች። ዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ባወጣው አርብ ዕለት ዓለም አቀፍ የሃይማኖት ነጻነት ዘገባ ላይ ነው ይህን የሰፈረው። ማንም የውጭ መንግስት የአገራችን ሬከርድ የመተቸት መብት የለውም ሲል የህንድ ውጭ ጉዳይ ሚኒስቴር ይፋ ባደረገው መግለጫ አስታውቋል። ህንድ ለረጅም ዘመናት የዘለቀ ሰፊ የመቻቻል ዲሞክራሲያዊ ባህል ያላት አገር መሆኗ የታወቀ ነው ሲልም መግለጫው አክሏል። አድማጮች፣ ለሰዓቱ ያለው የዓለም ዜና በዚሁ አበቃ።
አመሰግናለሁ አዲሱ ለዜናዎቹ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክም አት ቪኦኤ አምሃሪክ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሰኔ 16 2011 ዓ ም ምሽት ፕሮግራም ነው።
ሁለት አቅጣጫ የያዘ ጥቃት ነው። አንደኛው ኢትዮጵያዊነት ላይ ጀነራል ጻረን በሚመለከት፣ ሁለተኛው ዶክተር አምባቸውን በሚመለከት ማዕከላዊነት ላይ የተቃጣ ጥቃት ነው የተካሄደው። ስለዚህ እና ሁለት መስመር የያዘ ህዝቡም ያዘነው ለዚህ ነው።
የአዲስ አበባ ዩኒቨርሲቲው የፍልስፍና መምህር ዶክተር ዳኛቸው አሰፋ ናቸው የሰማችኋቸው።
ይህ ችግር ይህ አደጋ ይህ ክስተት የበለጠ ኢትዮጵያዊነትን አጠናክሮ መሄድ መቻል አለበት ብዬ ነው ገምተው። እነዚህ ሰዎች የተሰዉት ዝም ብሎ እንደ ተራ ጉዳይ መታለፍ ያለበት አይደለም። ይህኛው ከዚህ ምን እንማራለን፣ ከዚህስ እንዳይደገም የሚለው ተጠናክሮ መቀጠል ያለበት ነው።
እኚህ ደግሞ አቶ ክቡር ገና ናቸው። የትናንቱን የከፍተኛ ባለሥልጣናት ግድያ ምንነት አንድምታና የሀገሪቱን ቀጣይ አቅጣጫ በሚመረምር የትንታኔ ውይይት ሰሟቸዋላችሁ በዚህ ምሽት። አሁን ወደ መጀመሪያው ዘገባ እንዝለቅ። የትናንት ምሽቱን የባህር ዳርና የአዲስ አበባ ሁኔታ የዛሬንም ውሎ የሚመለከቱ ዘገባዎች ናቸው ለምሽቱ የያዝናቸው። ሙሉን አዲስ አበባ፣ ባህር ዳር፣ መቀሌ፣ ሐዋሳ ላይ ሪፖርተሮቻችን ሥራ ላይ ውለዋል። በቅድሚያ ወደ አዲስ አበባ ልውሰዳችሁ። እስክንድር ፍሬው አየር ላይ ነው።
ትናንት በባህር ዳር ከተማ በተካሄደ የመፈንቅለ መንግስት ሙከራ የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንንና የአደረጃጀት አማካሪያቸው አቶ እዘዝ ዋሴ መገደላቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የክልሉ ጠቅላይ አቃቤ ሕግ አቶ ምግባሩ ከበደም በዚሁ ጥቃት በመቁሰላቸው ሆስፒታል እንደሚገኙ ገልጿል። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ሰዓረ መኮንንም በጠባቂያቸው መገደላቸውን የጠቅላይ ሚኒስትር ጽህፈት ቤት ዛሬ ጠዋት በሰጠው መግለጫ አስታውቋል። በጥሮታ ላይ የነበሩት ሜጀር ጄኔራል ገዛኢ አበራም በዚሁ ጥቃት መገደላቸውን ጠቁሟል። ዛሬ ጠዋት በጠቅላይ ሚኒስትር ጽህፈት ቤት መግለጫውን የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ናቸው።
የአማራ ክልልን በተመለከተ አሁን ባለው ሁኔታ የክልሉ ምክትል ርዕሰ መስተዳድር አቶ ዳታ እያሉ በህገ መንግስታዊ ደንቡ መሰረት ክልሉን በመምራት አቅጣጫ የሰጡ የክልሉ መንግስት እንቅስቃሴ ውስጥ ይገኛል። ይህንን ወስደን በአጠቃላይ ጉዳይ የምንመለከተው በአማራ ክልል ብቻ ተወስኖ የሚቀር ሳይሆን ሀገራችንን እና ሌሎችንም ክልሎች ተሻጋሪ በሆነ ሁኔታ አደጋ ላይ ለመጣል እና ድብድብ በውከት የአገሪቱን ህዝቦች ወደ ቀውስ ለማስገባት የታለመና የታሰበ ጉዳይ መሆኑን በውል መረዳት ይገባል። ይህንን በመረዳት የአገሪቱ መንግስት፣ የክልል መንግስታት በተደራጀና በተናበበ ሁኔታ እንቅስቃሴ እያደረጉ ይገኛል። ሁሉም ነገር በቁጥጥር ስር ይውላል። የሟቾቹን በተመለከተ በአማራ ብሔራዊ ክልላዊ መንግስት የፕሮቶኮሉ በሚፈቅደው ደረጃ የቀብር አስፈጻሚ ኮሚቴ ተዋቅሯል። በሀገር ደረጃም በወታደራዊ ስነስርዓት ጀነራሉን ለመሸኘት እንደዚሁ የወታደራዊ ስነስርዓት ማዕከል አድርጎ የሚሰጠው በመሆኑ ኮሚቴ ተዋቅሯል።
በአማራ ክልል የተካሄደውን የመፈንቅለ መንግስት ሙከራ የመሩት የክልሉ የሰላምና ደህንነት ቢሮ ኃላፊ ብርጋዴር ጄኔራል አሳምነው ጽጌ ናቸው ሲሉም ነው የፕሬስ ኃላፊው የተናገሩት። በጀኔራሉ የሚመራው ይሄው ቡድን ስብሰባ ላይ በነበሩት የክልሉ አመራሮች ላይ በወሰደው እርምጃም ነው የሞትና የመቁሰል አደጋ መድረሱን የገለጹት። በአዲስ አበባ የተፈጸመው ግድያ ከባህር ዳሩ ትይዩ በተደራጀና በተናበበ ሁኔታ የተፈጸመ መሆኑንም አብራርተዋል። ሀገሪቱንና በተለይም ደግሞ አማራ ክልልን የጦርነት አውድማ ለማድረግ የተዘጋጀ እቅድ ነበር ብለዋል አቶ ንጉሱ። በአማራ ክልል ሙከራውን ካደረጉትና ጥቃት ከፈጸሙት አብዛኛዎቹ በቁጥጥር ስር ውለዋል፣ ቀሪዎቹም እየታደኑ ነው ሲሉ ማስረድተዋል። የኢትዮጵያ ጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ አህመድ ስምሪት መስጠታቸውንና የክልሉ የጸጥታ መዋቅርና የፌዴራል ፖሊስ እንደዚሁም የመከላከያ ኃይል በጋራ እየተንቀሳቀሱ መሆኑንም ነው ያብራሩት። ምክትል ርዕሰ መስተዳድር ላቀ አያሌው ክልሉን የመምራት ኃላፊነት መረከባቸውንም የፕሬስ ኃላፊው አመልክተዋል። የመፈንቅለ መንግስት ሙከራው የአማራ ክልልን ብቻ ታሳቢ እያደረገ እንዳልነበረም ጠቁመዋል አቶ ንጉሱ። አገራችንንና ሌሎችንም ክልሎች ተሻጋሪ በሆነ ሁኔታ አደጋ ላይ ለመጣልና በብጥብጥና በሁከት አገሪቱንና ህዝባችንን ወደ ቀውስ ለማስገባት የታሰበ ነው ሲሉ ነው የተናገሩት። የተፈጠረውን ችግር በተመለከተ የፌዴራሉና የክልል መንግስታት በተደራጀና በተናበበ ሁኔታ እንቅስቃሴ እያደረጉ እንደሚገኙም ገልጸዋል። በድርጊቱ የሚጠረጠሩት ኃይሎች የአማራ ህዝብ ምልክት የሆኑ ቆራጥ ታጋዮች በራሳቸው በወንድሞቻቸው በጥይት እንዲመቱ አድርገዋል ያሉት ደግሞ ጠቅላይ ሚኒስትር አብይ አህመድ ናቸው ትናንት በሰጡት መግለጫ። በአማራ ክልል የተካሄደውን የመፈንቅለ መንግስት ሙከራ የማክሸፍ ስራ በከፍተኛ ኃላፊነት ያስተባበሩና እየመሩ በነበሩት ጠቅላይ ኤታማዦር ሹም ፋረ መኮንን ላይ ተመሳሳይ ጥቃት የፈጸሙትም በቅጥረኝነት የተገዙ የቅርብ ሰዎች ናቸው ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ አክለው እንዳሉት በአማራ ክልል የተካሄደው የመፈንቅለ መንግስት ሙከራ አንድ ሰዓት እንኳን አልፈጀም። በእኛ መስዋዕትነት የምትቀጥል ኢትዮጵያ እንጂ እኛን በማሸማቀቅ የምትበተን ኢትዮጵያን ቆመን ማየት የለብንም ብለዋል ጠቅላይ ሚኒስትሩ ለመከላከያ ሰራዊት አባላት ባስተላለፉት መልእክት።
በአማራ ክልል ያጋጠመውን የመፈንቅለ መንግስት ሙከራ ሙሉ በሙሉ የተቆጣጠርን ሲሆን ብዙዎቹ ቁጥጥር ስር እየዋሉ የጠፉና ተሸሽተውም በክትትል ላይ ሰርቷል። እዛ የነበረው ሙከራ ለአንድ ሰዓት መቆየት ያልቻለ ሙሉ በሙሉ የከሸፈ ቢሆንም እዛ የነበረውን ጥረት የሚያከሽፈውን ኃይል ከአዲስ አበባ ለማመናመን የተደረገው ሙከራ እዚህም ወንጀል የፈጸሙ ኃይሎች በቁጥጥር ስር ውለዋል። በቀረን ጊዜም በዚህ ጉዳይ ተባባሪ የሆኑ ተሳታፊ የሆኑ አጋዥ የሆኑ እና ሁሉም በህግ አግባብ ሊታዩ የሚገባቸውን ኃይሎች በቁጥጥር ስር እናውላለን። የመከላከያ ሰራዊታችን ፌደራል ፖሊስ በዚህ ወሳኝ ጊዜ ባንዲራውንና ሀገሩን አስቀድሞ በዘር ሊከፋፍሉን እና እችን ታላቅ ሀገር ሊበትኑ የሚያስቡ ሰዎች ከነ እኩይ ሀሳባቸው ጥቃታቸውን የምንከላከልና ኢትዮጵያን የምናስከትል እንጂ በተፈጠረብን ትንኮሳ በከፈልነው አሳዛኝና አስከፊ መስዋዕትነት ሸብረክ የማንል መሆኑን ዳግም ጀግንነት እንዲያረጋግጥ ጥሪ ማስተላለፍ እፈልጋለሁ።
ይህ ጥቃት የተፈጸመው እኩይ ሀሳብ ካላቸው ግለሰቦች እንጂ ከየትኛውም ብሔር አለመሆኑን ተገንዝባችሁ በአንድ ልብ በአንድ መንፈስና በአንድ እዝ ስር በመሆን ይህንን ክፉ አደጋ ሊፈጥሩ የፈለጉትን ኃይሎች ሙሉ በሙሉ በቁጥጥር ስር እንደምታውሉ እምነት አለኝ ሲሉም ጠቅላይ ሚኒስትሩ ተናግረዋል። በጀነራል ፋረ መኮንን ላይ ጥቃት የፈጸመው ግለሰብ ማንነት ግን እስካሁን ይፋ አልተደረገም። የትናንቱ ድርጊት በኢትዮጵያ ሉዓላዊነት ላይ የተፈጸመ ነው ያሉት ደግሞ ዛሬ ለሀገር ውስጥ ቴሌቪዥን መግለጫ የሰጡት የመከላከያ ሚኒስትር ለማ መገርሳ ናቸው። መከላከያ ሰራዊቱም የትኛውም ብሔር ሳይሆን የኢትዮጵያ ነው ብለዋል። መብት ሊጠየቅ የሚችለው አገር ስትኖር መሆኑንም አቶ ለማ አስረድተዋል። በሌለች አገር የሚጠየቅ መብት የለም ነው ያሉት መከላከያ ሚኒስትሩ።
ከምንም በላይ ሁሉ ነገር ከአገር በላይ አይደለም፣ ከአገር በታች ነው። እንደ ግለሰብም እንደ ቡድንም እንደ ጎሳም እንደ ብሔርም ልንኖር የምንችለው የብሔራችን መብት የቡድናችን የግላችን መብት ተከበረ ብለን ልንል የምንችለው አገር ስትኖርና ስትኖር ብቻ። በሌለች ሀገር የሚጠየቅ መብት የለም። ስለዚህ ከሁሉ በላይ ሀገራችን የገባችበትን ከገባችበት ፈተና ለማውጣት ከመቼውም ጊዜ በላይ መከላከያ ኃይላችንን ሀገራችንን ለማዳን ሀገርን የሚያድን ስራ መስራት አለበት። ዛሬ ሀገርን የሚያድን ከምንም ወጥተን ሁለተኛ የገባንበት ፈተና ቀላል ፈተና አይደለም፣ ከባድ ፈተና ውስጥ ወድቀናል። ነገር ግን ከተባበረን ከተደማመጥን ከምንም በላይ አገርንና አገርን ካየን ይህንን ወደ እድል መቀየር ግን እንችላለን። ያ ላይ ከአሁን ቀደም ያላየነው ፈተና አይደለም፣ ሲገጥሙን የነበሩ ነገር ግን በቁርጠኝነት በትዕግስት ስንወጣ ስናልፋቸው የነበሩ በርካታ ፈተናዎች ነበሩ። አሁንም ቢሆን ፈተና ገጥሞናል። ፈተናን ደግሞ በመጋፈጥና በመስራት በመተባበር ማለፍ መታለፍ እንደሚችል ምንም ጥርጥር የለውም።
ወቅቱ ከመቼውም ጊዜ በላይ ጥንቃቄ የሚያስፈልግበት መሆኑንም አብራርተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ወደ ተከታዩ ዘገባ እንዘልቃለን። እዚያው አዲስ አበባ ላይ እንቆያለን። የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች ትናንት ምሽት በአማራ ክልላዊ መንግሥት አመራር አባላትና በሀገሪቱ የመከላከያ ሰራዊት ኤታ ማዦር ሹም ላይ የተፈጸመውን ግድያ ማውገዛቸውን አስታውቀዋል። መንግሥት የሕግ የበላይነትንና የዜጎችን ሁለንተናዊ ደህንነት የማስጠበቅ ግዴታውን እንዲወጣም አሳስበዋል። መለስካቸው አማሃ ተገኝቷል ቦታው ላይ።
የጉባኤው የበላይ ጠባቂ አባቶች ዛሬ ረፋዱ ላይ ያሰራጩት ጋዜጣዊ መግለጫ ትናንት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር ክቡር ዶክተር አምባቸው መኮንንና የርዕሰ መስተዳደሩ የህዝብ አደረጃጀት አማካሪ ክቡር አቶ እዘዝ ዋሴን እንዲሁም የኢትዮጵያ የመከላከያ ሰራዊት ኤታማዦር ሹም ጄኔራል ፋረ መኮንንና ሜጀር ጀነራል ገዛይ አበራ በመኖሪያ ቤታቸው በጭካኔ በጥይት ተደብድበው በመገደላቸው ጥልቅ ሐዘናቸውን ገልጸዋል። አክለውም በሀገሪቱ የሚታዩትን ብሔርንና ማንነትን መሰረት ያደረጉ ጥቃቶችና በደሎች የተፈጸሙና ዜጎች ከፍታ ያለ በደል እየተፈጸመባቸው እንደሆነ አባቶቹ በመግለጫቸው ላይ አስታውሰዋል። አሁን የተፈጸመው ተግባር ደግሞ ይበልጥ የሚያሳስብ እንደሆነም አስገንዝበዋል። ለሀገር ሰላምና የህዝቦችን አንድነት ለማጠናከር እርስ በርስ በመደጋገፍ ይህን አይነቱን ክፉ ጊዜ ማሳለፍ ይገባል ያሏቸውን 10 ነጥቦችን ዘርዝረዋል። አስቀድመው ሀዘናቸውና የመንግስት ግዴታ ነው ያሉትን ነበር ያስቀመጡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ተወካይ ብፁዕ ዶክተር አባ አረጋዊ መግለጫውን በንባብ አሰምተዋል።
በሀገራችን የተፈጸመው ይህ አይነቱ የጥፋት ድርጊትና ጭካኔ ተግባር ከሃይማኖት ውጭና ከሰብአዊነትም የራቀ ተግባር ከመሆኑም በላይ እንደ ሀገር አለመረጋጋትና የሰላም እጦትን እንደሚፈጥር ያደርጋል። ስለሆነም ተግባሩም በአጽንኦት እናወግዛለን። ከመንግስት ዋና ተግባር አንዱ የዜጎችን ሁለንተናዊ ደህንነት መጠበቅና የህግ የበላይነትን በማስፈንና ህግና ስርዓትን ማስከበር እንደሆነ ይታወቃል። ስለሆነም የሀገርን ሰላምና የዜጎችን ደህንነት ከማስጠበቅ አንጻር መንግስት አስፈላጊ የሆነ የህግ የበላይነት በሁሉም ደረጃ ተደራሽ በሆነ መንገድ እንዲያስከብርና መንግስታዊ ኃላፊነት እንዲወጣ አጥብቀን እንጠይቃለን።
መግለጫው የፌዴራልና የክልል መንግስታትን አመራሮችንና በየደረጃው የሚገኙ የስራ ኃላፊዎችን የተከሰተውን ችግር ከህዝቡ ጋር በመተባበር በትዕግስትና በማስተዋል መፍትሄ እንዲፈልጉ በተራ ሁኔታም እንዲሰሩ ያሳስባል። በዩኒቨርሲቲና በሁለተኛ ደረጃ ትምህርት ቤቶች ለሚማሩ ወጣቶችም መልእክታው መልእክት አለው።
በዩኒቨርሲቲዎችና በሁለተኛ ደረጃ ትምህርት ቤቶች ውስጥ ያላችሁ ወጣቶች ሀገራዊ አንድነታችሁን በመጠበቅ ጠንካራ ሀገር እንዲኖራችሁ በትጋት ልትሰሩ ይገባል። አሁንም የተፈጸመው ሁኔታ ሀገራችን ከልማቷ ወደኋላ በማስቀረት የፈረሰችና የተከፋፈለች ሀገር እንዲኖራችሁ ዓላማ በማድረግ የተወጠነ የጥፋት ሴራ እንደሆነ ተረድታችሁ ከዚህ መሰል እኩይ ተግባር ራሳችሁን እንድታርቁ እያሳሰብን በትምህርት ገበታችሁም ከተለያዩ የኢትዮጵያ አካባቢዎች ከመጡ ወገኖቻችሁ ጋር አንድነታችሁንና አብሮነታችሁን እንድታጠናክሩ አባታዊ ምክራችንን ከአደራ ጭምር እናስተላልፋለን። የዩኒቨርሲቲዎች አስተዳደርና መምህራንም ይህ እንዲሆን በኃላፊነት እንድትሰሩ እንጠይቃለን።
መግለጫው የመገናኛ ብዙሀን ሰራተኞችንም በተመለከተ ስራቸውን በከፍተኛ የኃላፊነት ስሜት እንዲያከናውኑ ጥሪ አቅርበዋል። በተለይም በማህበራዊ ትስስር ገጾች የሚለቀቁ አሳሳች ያላቸውን መረጃዎች በማጋለጥ እውነተኛውንና ትክክለኛውን መረጃ ጋዜጠኞች ለህዝብ እንዲያዳርሱ የሃይማኖት አባቶች በፈጣሪ ስም ጠይቀዋል። የመንግስት የይቅርታና የእርቅ አስተሳሰብንም እንዲቀጥልበት ያበረታታል መግለጫው።
በአሁኑ ሰዓት በመንግስታችን እየታየ ያለው የይቅርታ፣ የእርቅ፣ የምህረት፣ የፍቅርና የአንድነት አስተሳሰብ በሃይማኖትም የሚደገፍና ጥልቅ የሆነ የአስተምህሮት መሰረት ያለው በመሆኑ ሁልጊዜም የመንግስት ገዢ መርህ ሆኖ እንዲቀጥልና የተዘረጉት የመንግስት የይቅርታና የምህረት እጆች ሳይታጠፉ የህግ የበላይነት እንዲከበር የዜጎችን ሰላምና ደህንነት ለመጠበቅ አጥብቆ እንዲሰራ እናሳስባለን።
አባቶቹ በዚህ መግለጫቸው መንግስት በሀገሪቱ አስተማማኝና ዘላቂ ሰላም እንዲሰፍን ለሀገርና ለህዝብ ጠቀሜታ ያላቸው አስፈላጊ የሆኑ የህግና የፖሊሲ ማሻሻያ እርምጃዎች እንዲተገብርም አሳስበዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸውንም ለዘገባው። ክቡራትና ክቡራን አድማጮች፣ በዚህ ምሽት በምትሰሟቸው ዘገባዎች ውስጥ ለገቡት የተናጋሪዎች ድምፆች ጥራት ይቅርታ እንጠይቃለን። የኢንተርኔት አገልግሎት በሙሉ ኢትዮጵያ የተቋረጠ በመሆኑ የተቀረጹ ድምፆችን ለእናንተ ለማድረስ ያህል በስልክ የወሰድናቸው ናቸው። ወደ ባህር ዳር እንዘልቃለን። አሁን የባህር ዳር የትናንት ምሽትና የዛሬ ውሎ ምን ይመስላል? አስቴር ምስጋናውን መስመር ላይ ይዣለሁ።
ትላንት 11 ሰዓት አካባቢ ነበር እንግዲህ የተኩስ ድምጽ በከፍተኛ ሁኔታ በከተማ ውስጥ ሲሰማ የነበረው
ከምሽቱ 11 ሰዓት
እንግዲህ ከ11 ሰዓት በኋላ ክልል ርዕሰ መስተዳድር ጽህፈት ቤት አካባቢና ፖሊስ ኮሚሽን አካባቢ ነበረ ከፍተኛ የሆነ የፍንዳታም የተኩስ ድምጽ ሲሰማ የነበረው። ከዛ በኋላ አመሻሹን ላይ ከአንድ ሰዓት ተኩል ወይም አንድ ሰዓት በኋላ ግን ምንም አይነት የተኩስ ድምጽ አልተሰማም። ከተማዋም በሰላም ነው ያደረችው። ያው ከዛ በኋላ በተለያዩ ሚዲያዎች የክልሉ ከፍተኛ አመራሮች ጉዳት ጥቃት ደርሶባቸው ሆስፒታል እንደገቡ መረጃዎች በተለያዩ መንገድ ሲወጡ ነው የነበረ። ዛሬ ጠዋት ረፋዱ ላይ እንግዲህ የአማራ ክልል ርዕሰ መስተዳደር ዶክተር አምባቸው መኮንን እና የርዕሰ መስተዳደር አደረጃጀት ዘርፍ አማካሪ አቶ እዘዝ ዋሴ ህይወታቸው እንዳለፈ ጠዋት በመገናኛ ብዙሃን ተነገረ። ከዚህ ጋር በተያያዘ የዶክተር አምባቸው ቤተሰቦችና ጥቂት የባህር ዳር ከተማ ነዋሪዎች በርዕሰ መስተዳደር ጽሕፈት ቤት አካባቢ በመገኘት የለቅሶ ስነስርዓት አካሂደው ነበር። እንግዲህ በጠዋቱ ተነስቼ እኔም አንዳንድ ቦታዎች ላይ በመዘዋወር ትናንትና በተለይ ቱክ ነበረባቸው በተባሉ አካባቢዎች ላይ ተዘዋውሬ እነዚህ መቃኘት ችያለሁ። ሆስፒታል አካባቢ የክልሉ ጠቅላይ አቃቢ አቶ ምግባሩ ከበደ በከፍተኛ ሁኔታ ወስለው ሆስፒታል እንደሚገኝ ሰምቼ ነበር እና ወደ ሆስፒታሉ በሚሄድበት ጊዜ
ወደ ፈለገ ህይወት ሆስፒታል ማለት ነው የተወሰዱት።
ወደ ፈለገ ህይወት ሪፈራል ሆስፒታል በሚሄድበት ጊዜ ያው መግባት አይቻልም ተብሎ እኔ በደረስኩበት ሰዓት ተከልክሎ ነበረ። እዛ ተመልሼ ነው የመጣው። ምንም አይነት መረጃ ማግኘት አልቻልኩም። ግን አንድ የሕክምና ባለሙያ አግኝቼ ነበረ በር ላይ እና ትንሽ ጉዳታቸው ከበድ ያለ ነው ብለውኛል።
ምን አይነት ሕክምና እንደተደረገላቸውስ ነግረውሻል? እኛ የሕክምና ባለሙያ
ሁለት ሰዓት ተኩል የፈጀ የቀዶ ሕክምና ተካሂዶላቸዋል ነው ያለኝ። እና ያው ጉዳቱ ትንሽ ከበድ ያለ ነው ብለው ነው የነገሩ።
የት አካባቢ እንደተመቱ ነግረውሻል?
አንጀታቸው አካባቢ በጣም ተጎድቷል።
የተመቱት በጥይት ነው? በፈነዳ ነገር ነው? በስለት ነው? እንዲህ አይነት ነገሮችንስ የምታውቂው ነገር ይኖር ይሆን?
በጥይት ነው የተመቱት ነው ያለ።
አሁን በምን ሁኔታ ላይ እንደሚገኙ ታውቂያለሽ አቶ ምግባሩ?
አይ ከዛ በኋላ ምንም ያገኘሁት መረጃ የለም። ያው ከሆስፒታሉ እንደተመለስ ምንም አይነት መረጃ አላገኘሁም። ትክክለኛ ወሬ መሆኑን ማረጋገጥ አልቻልኩም እንጂ ለከፍተኛ ሕክምና ሌላ ቦታ ተወስደዋል የሚል መረጃ አሁን ሰምቻለሁ። ግን ከትክክለኛ የመረጃ ምንጭ አይደለም ያገኘሁት፣ እንዲሁ ሰዎቹ ሲያወሩ ነው የሰማሁት።
እንግዲህ ባህር ዳር የትናንትና ምሽት ጥሩ አልነበረም። አንቺም እዛው ነው ያለሽው፣ ሁኔታውን አይተሻል። ዛሬም በጠዋት ወጥተሽ ከተማውን ተመልክተሻል፣ ተዘዋውረሻል። እንደዚያ አይነት ሁኔታን ያስተናገደች ከተማ ትመስላለች ዛሬ ስትመለከቻት? የሰው ስሜት መንፈሱ እንዴት ነው? እሁድ ነው በዛ ላይ ዛሬ።
አዎ በጠዋቱ እንግዲህ የተለያዩ ቦታዎች ላይ ተዘዋውሬ ተመልክቻለሁ። ያው እንቅስቃሴው የሰው ቁጥር ቀንሷል። ያው ውጥረት ያለበት ከተማ ላይ የሚታየው አይነት ውጥረት አለ አይደለ? ሰው ፊት ላይ የምታየው ነገር ጥሩ ስሜት አይደለም። ያው በግሩፕ ነው ተሰብስበው የሚያወሩ ሰዎችን ታያለህ። ሰውም እንዲህ የሚያሳዝን ፊት አይነት ነገር ነው እያየሁት ያለፍኩት። የታዘብኩት ነገር ይሄ ነው። ግን ተሽከርካሪዎችም አልፎ አልፎ ነው እንጂ በብዛት አይደለም። ምናልባትም ደግሞ እሁድም ስለሆነ ያንን ያህል እንቅስቃሴ ባይኖርም፣ ግን ከበፊቱ ከተለመደው የእሁድ የሰንበት ዕለት ለየት ያለ በቃ ውጥረት ያለበት ነው። እስካሁን እስካመሻሹ ድረስ ትንሽ አዋን አመሻሽም ላይ ሞጣ ብዬ ነበረ ያለው ነገር ትንሽ ውጥረት ያለበት ይታያል።
ሱቆች ተከፍተዋል። ሌሎች የንግድ ተቋማት ክፍት ናቸው ከተማ ውስጥ። ቀደም ሲልስ እሁድ እንደመሆኑ መጠን በየአብያተ ክርስቲያኑ በእምነት ተቋማት ውስጥ የተከናወኑት ስነ ስርዓቶች እንዴት ነበሩ? እያየሽው ወይም የሰማሽው ነገር ካለ?
አዎ በቤተ ክርስቲያን አካባቢ የሄዱ ጓደኞቼም አሉ፣ ደርሶ የተመለሱ ጓደኞቼም አሉ። ያው የቅዳሴም ስነ ስርዓትን በድምጽ ማጉያ ትሰማለ ሁሉም ቤተ ክርስቲያናት ላይ። የተለያዩ የእምነት ቦታዎችም እንደዚህ የአምልኮ ስነ ስርዓት የተቋረጠ አይመስለኝም። ያው ቁጥሩ የሰው ቁጥር ሊቀንስ ይችላል። ከዛ ውጭ ያው ሱቆቹ እሁድ እንደመሆኑ መጠን በአብዛኛው ብዙ ጊዜ እሁድ ቀን የንግድ ተቋማት ይዘጋሉ እና ከዛ ጋር ልናያይዘው እንችላለን። ብዙ የተከፈቱም አይደለም የሚያዩቸው። ያው ጠዋት አካባቢ አሁን አመሻሽን ላይ አካባቢ እንደዚህ በሰፈር አካባቢ ስንቀሳቀስ የተከፈቱ ሱቆች የንግድ ተቋማትም አሉ።
የታጠቁ ሰዎች ይታያሉ ከተማ ውስጥ?
አዎ በተለይ ልዩ ኃይል ፖሊስ እና የመከላከያ ሰራዊት አባላት ጠዋትም በብዛት ተመልክቻለሁ። ከተማውን በብዛት ተቆጣጥረውታል፣ አሁንም ይታያሉ። ከዚህ ጋር በተያያዘ የክልሉ ሰላምና ጸጥታን በተመለከተ የክልሉ ልዩ ኃይል አዛዥ ብርጋዴር ጄኔራል ተፈራ ማሞ ከአማራ ቴሌቪዥን ጋር በነበራቸው ቆይታ የፖሊስ ኃይል ልዩ ኃይልና አድማ በታኝ ፖሊስ እንዲሁም የመከላከያ ሰራዊት የክልሉን ሰላምና ደህንነት ለመጠበቅ አሁን በተጠንቀቅ እየሰራ ያለበት ሁኔታ እንዳለ ነው የገለጹ።
እንዴት ነው የእነዚህ ታጣቂዎች እንቅስቃሴ? ለምሳሌ ሰው ያስቆማሉ፣ ይፈትሻሉ፣ ወይም ሌሎች የተለየ የምታዩቸው እንቅስቃሴዎች አሉ ከተማ ውስጥ ወይስ ዝም ብለው እየተዘዋወሩ ናቸው?
እኔ በተንቀሳቀስኩባቸው ሰዓታት ምንም አይነት የተለየ ፍተሻ ለማድረግ የሚደረግ ሙከራ አልነበረም። ማለት እንዲሁ ማንኛውም ሰው ወጥቶ የሚገባበት ሁኔታ ነው ያለ። እነሱ በተጠንቀቅ
አድማ በታኝ ፖሊስ የጸጥታ ኃይሎች መካከል እንዳለ ገልጸሽልኝ ነበርና ስብሰባ፣ ሰልፍ፣ እንደዚህ አይነት ህዝባዊ ክንዋኔዎች ተከልክለዋል ማለት ነው? ባህር ዳር አካባቢ በይፋ የተነገረ ነገር አለ? ስለዚህ
ምንም የተባለ ነገር የለም እስካሁን ያወቅሁት ነገር የለም።
እስካሁን በጭምጭምታም ይሁን በምንም ደረጃ ለዚህ ጥቃት ኃላፊነት የወሰደ ወገን አለ? የሰማሽው እኔ ነኝ ይህንን ያደረግኩት የሚል መንግስት የተደራጁ ኃይሎች ናቸው እያለ ነው መግለጫ እየሰጠ ያለው እና በተደራጀ ሁኔታ መውሰዱን ወይም ማድረጉን ኃላፊነት የወሰደ አለ?
ምንም የወሰደ አካል የለም እስካሁን ድረስ ይፋ ሆኖ የተናገረም የከሌ ነው። ምንም አይነት መረጃ አልሰማሁም። ደግሞ ምንም አይነት መረጃ እስካሁን ድረስ አልወጣም። በሚዲያም ቢሆን አሁን ለምሳሌ የክልሉ ከፍተኛ አመራሮች ከትላንትና ጀምሮ መረጃ እየሰጡ ነው ያሉት እና ምንም አይነት በድንገት እንደተካሄደ ነው እየተናገሩ ያሉት። በተለይ ደግሞ ጥቂት ግለሰብ ወይም ደግሞ ጥቂት የተደራጁ ኃይሎች ናቸው ይህንን የፈጸሙት ነው የሚሉ እና እንደውም ምክትል ርዕሰ መስተዳደሩ አቶ ላቀ አያሌው ከአማራ ቴሌቪዥን ጋር አሁን በነበራቸው ቆይታ ምንድን ነው ያሉት? ብርጋዴር ጄኔራል አሳምነው ጽጌ እና የተወሰኑ የጸጥታ አካላት ናቸው ችግሩን የፈጠሩ እንጂ ሌላውም የጸጥታ ኃይል እንዳለ ነው ብለው ነው የተናገሩት እና ወደ ሌላም አዝማሚያ የሚሄድበት ምንም አይነት ሌላ አካል አለ ብለው የተናገሩት ምንም አይነት ነገር የለም።
ብሪጋዴር ጀኔራል አሳምነው ጽጌ በምን ሁኔታ ላይ ይገኛሉ? አሁን
ምንም ግልጽ የሆነ መረጃ የለም እስካሁን ድረስ ከመንግስት አካልም ቢሆን አሁን ኮሎኔል አለበል አማረም የክልሉ ሰላምና ደህንነት ግንባታ ምክትል ቢሮ ኃላፊ እሳቸውም በአማራ ቴሌቪዥን ቀርበው እየተናገሩ ነበረ እና አብዛኛዎቹ በቁጥጥር ስር ውለዋል ነው እንጂ እከሌ እከሌ ወይም ደግሞ ይሄን ያህል ቁጥር ያለው ሰው መፈንቅለ መንግስት ተካሄደ ከተባለው ጋር የተያያዘ የተያዙትን ሰዎች ቁጥርም ሆነ ስምም ሆነ የገለጸ አካል የለም። ግን አብዛኛዎቹ በሚል ነው እድፍን ነው እየገለጸ ያሉ።
አዎ፣ መቼም ሰዎች በቁጥጥር ስር ሲውሉ የተወሰነ የአካባቢም ሰው ወይ ቤተሰብ ማወቁ አይቀርም። ጓደኞች፣ በተለይ እንደ ባህር ዳር አይነት ከተማ ሰው በቀላሉ መረጃ በሚለዋወጥባቸው ቦታዎች ላይ ጭምጭምታ ምንም ይሰማል እና በዚያ ደረጃስ የሚታወቅ ሰው አለ እስካሁን ድረስ በቁጥጥር ስር የዋለ የሚነገርበት ገሌ ታስሯል የሚባል?
ምንም እስካሁን ድረስ ግልጽ የሆነ መረጃ የለም።
ለመሆኑ ሰሞኑን አስቴር እዛው ስለሆነ ያለሽው የሚሸት ነገር ነበር? የሚጨስ ነገር ነበር? ከሰሞኑ
ምንም የሚሸት ነገር አልነበረም። ምንም ነገር ግን አሁን የክልሉ ሰላምና ደህንነት ግንባታ ምክትል ቢሮ ኃላፊ ኮሎኔል አለበል አማራ በቅርቡ ጠንከር ያለ ግምገማ አካሂደን ነበር፣ ያንን ተከትሎ ነው ይህ ሴራ የተቀነባበረው ሲሉ ሰምቻለሁ። ምናልባት እንግዲህ ከዚህ ግምገማ ጋር በተያያዘ አንዳንድ አለመግባባቶች ተፈጥረው ሊሆን ይችላል አሁን እሳቸው ከተናገሩት እንጂ በግልጽ የሚታወቅ ነገር አልነበረም።
አስቴር፣ እንግዲህ ሁኔታውን በቅርብ እየተከታተልሽ ነው ያለሽው። ተጨማሪ መረጃ ባገኘሽ ጊዜ ይዘንሽ እንመለሳለን። ሪፖርቶችን እንጠብቃለን። ዛሬ በእርግጥ ኢንተርኔት አይሰራም። በዚህ ምክንያት ድምጾችን ማስተናገድ አልቻልንም። ኢንተርኔት በሰራ ጊዜ ተጨማሪ ድምጾችን የምታነጋግሪያቸውን ባለስልጣናት፣ ሰው ምን እንደሚልና እንደሚያስብ እና ከየአቅጣጫው የምታገኙ መረጃ ታካፊናለሽ። ለዛሬ እግዜር ይስጥልኝ። ሰላም እደሪ።
አሜን። ሰላም እደሪ።
ሐዋሳ ላይ ደግሞ ዮናታን ዘብዴዎስ አለ። የክልሉን ፕሬዚደንት መግለጫና የሰውን አስተያየት ይዟል። አየር ላይ ነው።
የክልሉ ርዕሰ መስተዳድር አቶ ሚሊዮን ማቴዎስ በኢትዮጵያ ጦር ኃይል ኢታማዦር ሹም ጀነራል ሰዓሊ መኮንንና ዶክተር አምባቸው እንዲሁም በስራ አጋሮቻቸው ላይ የተፈጸመውን ጥቃት የክልሉ መንግስትና ሕዝብ እንደሚያወግዘው ተናግረዋል። በስራ ኃላፊዎች ግድያ ከፍተኛ ሐዘን ተሰምቶኛል ያሉት ርዕሰ መስተዳድሩ ለኢትዮጵያና ለአማራ ሕዝብ እንዲሁም ለሰማዕታት ቤተሰቦቻቸውና ዘመዶቻቸው መጽናናትን ተመኝቷል። አቶ ሚሊዮን አስቸጋሪ ያሉትን ይህንን ጊዜ የምናልፈው አንድነታችንን በማጠናከርና በመደጋገፍ ነው ብለውታል።
ከፍተኛ አመራሮች ላይ በደረሰው ጥቃት ማንኛውም ተልቃዙን ራሱና ምክንያት ላይ እንደ ቀደመው የትብብር አብሮ የመቆም መንፈስ አብሮ የመቆም አስቸጋሪ ጊዜ ማለት ይገባናል ብዬ ነው የማስበው።
ከዚህ ጋር በተያያዘ ከፍተኛ የመንግስት ስራ ኃላፊዎች መገደላቸው እንዳሳዘናትና ድንጋጤ እንደፈጠረባት የተናገረችው ወጣት ዲዳ አባቴ ኢትዮጵያ አስቸጋሪ ሁኔታ ውስጥ የገባች ትመስለኛለች ብላለች። ስጋት እንደፈጠረባትም ተናግራለች። ፍጹም ይልማም የከተማ ነዋሪ ሲሆን በጣም ማዘኗን ገልጻ አሁን ያለው ወቅታዊ ሁኔታ ጥያቄ እንደፈጠረባት ተናግራለች። ኢትዮጵያ ቆማ እንድትቀጥል አንድነት መፍጠር ያስፈልጋልም ያለችው ስማቸው እንዲገለጽ ያልፈለጉና ለቪኦኤ አስተያየታቸውን ሰጥቶት የከተማ ነዋሪ ዜናውን እንደሰማሁ ጥሩ ስሜት አልፈጠረብኝም፣ ከዛ በኋላ ስራዬን መስራት አልቻልኩም ነው የሚሉት። ድርጊቱንም እንደሚያወግዙ ተናግረው ኢትዮጵያውያን ይህንን ጊዜ ሊያልፉ የሚችሉት ህብረትና አንድነትን መፍጠር ሲችሉ ነው ብለዋል። በተለይ አራቱን ክልል የሚመሩ መሪ ድርጅቶች በመሀላቸው ያለው ልዩነት ቀርፈው አንድነትን መፍጠር ይገባቸዋል ነው ያሉትም። ከእኚህ አስተያየት ሰጪ ጋር ያገኘናቸው ጓደኛቸው ኢትዮጵያ ይህንን ጊዜ ታልፋለች ብለዋል። ሆኖም ስለ ኢትዮጵያ ፖለቲካ ግልጽ ሆኖ ማውራትም ሆነ መናገር አይቻልም ነው የሚሉትም። ዲሞክራሲ ለመገንባት መጣር እንደሚገባና አሁን የምርጫን ቦርድ የመሩ ባሉ ሰዎችም እምነት እንዳላቸው ተናግረዋል። የመንግስት ሹመኞችን ግድያ የሰማችው ሐዋሳ ከተማ ሐዘን ተጫጭኗት ብሏል። የአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ከሐዋሳም።
አመሰግናለሁ ዮናታን ለዘገባው። ወደ ተከታዩ ዘገባ ነው የምናልፈው። መቀሌ ላይ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ባህር ዳርና አዲስ አበባ ላይ የተፈጸሙትን ግድያዎች እንደሚያወግዙ ማምሻውን በሰጡት መግለጫ አስታውቀዋል። የትናንቱ ሁኔታ የገዢው ፓርቲ የውስጥ ችግር ነጸብራቅ ነው ሲሉም አንድ የፖለቲካ ፓርቲ መሪ ተናግረዋል። ሙሉጌታ አጽባሃን መቀሌ ላይ ይዣለሁ።
በትናንትናው ዕለት የኢፌድሪ መከላከያ ሰራዊት ኤታማዦር ሹም ጀኔራል ሰዓረ መኮንንና በጥሮታ በቅርቡ የተሰናበቱት ሜጀር ጀኔራል ገዛኢ አበራ ላይ የተፈጸመው ግድያ እንዲሁም በአማራ ክልል የተመኮረው የመፈንቅለ መንግስት የክልሉ ርዕሰ መስተዳድር ዶክተር አምባቸው መኮንንና የርዕሰ መስተዳድሩ የአደረጃጀት አማካሪ አቶ እዘዜ ዋሴ መገደልን አጥብቆ የትግራይ ክልል መንግስት እንደሚያወግዝ ነው የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ዛሬ በሰጡት መግለጫ የተናገሩት። ዶክተር ደብረጽዮን በመግለጫቸው የተሰማቸውን ሀዘን ገልጸው ለመላው የኢትዮጵያ ሕዝብም መጽናናትን ተመኝተዋል። በአማራ ክልል የተፈጸመውን ድርጊት በኃይል የመንግስትን ስልጣን መያዝ መመኮር ነው ያሉት ዶክተር ደብረጽዮን ይህንን ያደረገ አካል ደግሞ በምርጫ ለመወዳደር አቅምና ድፍረት የሌላቸው አካላት ያደረጉት ናቸው በማለት ገልጸውታል። ይህንን ጉዳይ በአማራ ክልል ላይ ብቻ የተቃጣ አደጋ አይደለም ያሉት ምክትል ርዕሰ መስተዳድሩ ሀገሪቱን ለመበተን እየተፈጸመ ያለ ሴራ ነው በማለት ገልጸውታል። ይህንን የፈጸሙ አካላትም ተይዘው ወደ ህግ ሊቀርቡና ሊዳኙ ይገባል በማለት ነው የገለጹት። የነ ጀኔራል ሰዓረ መኮንን ግድያ በመኖሪያ ቤታቸው የተፈጸመ መሆኑን እና የፈጸመው አካልም ጥበቃቸው መሆኑን ገልጸው ይህንን ጉዳይም ከአማራ ክልል መፈንቅለ ጋር የተያያዘ ነው ብለውታል። ይህንን ግድያ ጀኔራሉ ባላቸው ኃላፊነት የተፈጸመ ቢሆንም በብሔራቸው ምክንያትም የተፈጸመ ተግባር ነው በማለት ገልጸውታል። በዚህ ጉዳይ የተለያዩ ሰዎች በመቀለ ከተማ አነጋግሬያለሁ። አቶ ኪዳን አመነ በቅርብ ጊዜ የተመሰረተው የባይቶና አባይ ትግራይ ፓርቲ አመራር ናቸው። በሁኔታው ማዘናቸው ተናግረው በጉዳዩ ላይ እንደተናገሩት ደግሞ በኢህአዴግ አመራር ውስጥ ያለ የስልጣን ሽኩቻ ውጤት ነው በማለት ነው የትናንቱን ጉዳይ የገለጹት።
ግድያ በፊት የነበረው የኢህአዴግ የውስጥ ሽኩቻ የዛ ተቀጠለ ነው ብዬ ነው አስበው። ኢህአዴግ አንድ ፓርቲ ነኝ ቢልም በውስጣቸው ሽኩቻ አለ። በጣም ስር የተደረሱ ሽኩቻ አለ። ውስጥ ለውስጥ መተላለፍ ላይ ናቸው። አንዱን ሌላውን ለመጣል የተለያዩ ቡድኖች እየሰሩ እየተንቀሳቀሱ ነው እና ጉዳዩ በክልል ብቻ የፈጠረ ሳይሆን እስከ ፌደራል ድረስ የተቀናጀ ስራ ሰርተው ምናልባት በአቋራጭም ስልጣን ለመያዝም የታሰበ ሊሆን ይችላል። ምንድን ነው የሚያሳየው? ማዕከላዊ መንግስት የህግ በላይነት ማስከበር አልቻለም። አገሪቷ ወደ ተሻለ ሰላምና መረጋጋት ሊያመራት አልቻለም።
እንዲህ አይነት ችግርም ደግሞ በቀጣይነት ሊያጋጥም እንደሚችል ነው አቶ ኪዳን አመነ ስጋታቸውን የገለጹት። ሌሎች የመቀለ ከተማ ነዋሪዎችም ሳነጋግራቸው በሙርኬት አመራሮች ሀዘናቸው ገልጸው የትናንት ማታ ክስተትን አስመልክቶ በትግራይ ክልል መንግስት የተሰጠ መግለጫና የሌሎች አካላት አስተያየት ይህንን ይመስላል። አመሰግናለሁ። ለአሜሪካ ድምፅ ሙሉጌታ አጽብሃ ከመቀለ
አመሰግናለሁ። ሙሉጌታ፣ በዚህ ዘገባህ ውስጥ የክልሉ ምክትል ፕሬዚደንት ዶክተር ደብረጽዮን ይህ ግድያ የተፈጸመው በተለይ በነ ጀኔራል ሳዓረ ላይ የተፈጸመው ግድያ ከብሔር ማንነታቸው ጋር የተያያዘ ነው ብለዋል ብለህ ነበረ ብለዋል?
አዎ ብለዋል።
ይህንን ለማለታቸው ያቀረቡት ማስረጃ ወይም ከጋዜጠኞች የቀረቡላቸው ጥያቄዎች አሉ? አብራርተውታል ምን ማለታቸው እንደሆነ?
ይህንን ሲገልጹ በተለይ በአሁኑ ጊዜ በስራ ላይ ያሉ ጀኔራል ሳዓረ መኮንን በአሁኑ ጊዜ በስራ ኃላፊነታቸው ላይ ያሉ መሆኑ ነው በዋናነት የገለጹት። በተጨማሪ ግን በአሁኑ ጊዜ በትግራይ ተወላጆች ላይ ጥቃት እየተፈጸመ ነው፣ በትግራይ ተወላጆች የተለያዩ ጥቃቶች እየተፈጸመ ባለበት ጊዜ ይህንንም የእርሱ አካል መሆኑን ነው የገለጹ በዋናነት ዶክተር ደብረጽዮን።
የኢትዮጵያ መንግስት መግለጫ ሲሰጥ ጀኔራል ሳዓረ በብሔራዊ ደረጃ እየተካሄደ ያለውን እንቅስቃሴ ወይም ምላሽ የዚህን ሙከራ ምላሽ እያስተባበሩ እንደነበረ ገልጾ በዚህ ምክንያት ኢላማ እንደተደረጉ ተናግሯል። የኢትዮጵያ መንግስት ከተገደሉት መካከል በአማራ ክልል ውስጥ የተገደሉት ሰዎች የአማራ ብሔር ወይም ጎሳ አባላት ናቸው። ይህንን እንዴት አድርገው ያጣጥሙታል? ከፌዴራሉ መንግስት መግለጫ ጋር እንዴት አድርገው አገናዝበውታል ዶክተር ደብረጽዮን? ወይስ አለፉት?
ቅድም እንደገለጽኩት የነ ጀነራል ሳዓረ መኮንን ግድያ በጥበቃቸው የተፈጸመ መሆኑን ከገለጹ በኋላ ጉዳዩም ከአማራ ክልል ጋር የመፈንቅለ መንግስት ሂደት የተያያዘ መሆኑን ነው ያነሱት። በዛ ላይ ሲያነሱ ነው የነ ጀነራል ሳዓረ መኮንን ግድያ ብሔራቸውንም ትኩረት አድርጎ የተሰራ መሆኑን የገለጹት። በዋናነት በስራውን ጋር የተያያዘ ቢሆንም ይህንንም ጋር ግን ትኩረት መደረግ እንዳለ ለማንሳት ነው የገለጹት።
ለመሆኑ ዶክተር ደብረጽዮን ይህንን መግለጫቸውን ሲሰጡ ከጋዜጠኞች የቀረቡላቸው ጥያቄ ነበረ እድሉ ነበረ ወይስ መግለጫውን ብቻ ሰጡና ተዘጋ መድረኩ?
መግለጫውን ሰጠው ነው ብቻ የተዘጋው መድረኩ፣ የሀዘን መግለጫ ስለነበረ መሰለኝ።
እንግዲህ ሙሉጌታ፣ ይሄ ሁኔታ በአጠቃላይ በብሔራዊ ደረጃ ትኩረት ተሰጥቶት ሁሉም በየወገኑ እየተንቀሳቀሰ ነው ያለው እና ተጨማሪ መረጃዎችን ባገኘህ ጊዜ ባለስልጣናቱንም ለማነጋገር እድል ካገኘህ የክልሉን ምክትል ርዕሰ መስተዳድር ዶክተር ደብረጽዮንን ጨምሮ ተጨማሪ ማብራሪያዎችን በያዝክ ጊዜ ዘገባ ትሰጠናለህ። እስከዛው ግን እግዜር ይስጥልኝ ለዘገባ። ደህና እምሽ ሙሉጌታ።
አመሰግናለሁ።
ክቡራትና ክቡራን አድማጮች፣ ባለሥልጣናቱ መረጃ ለመስጠት በዚህ ጊዜ መሆን የሚገባውን ያህል ፈጣን ካለመሆናቸውም ሌላ የጋዜጠኞችን ተከታይ ጥያቄዎች ለማስተናገድ እምብዛም ዝግጁነት አይታይባቸውም። አንዳንድ መልእክቶችን ለማጥራት እና ወደማይፈልጓቸው አቅጣጫዎች እንዳይሄዱ ለማገዝ መግለጫ ሰጪዎች ተጨማሪ ዕድል ቢሰጡ መልካም ነው እንላለን። የአስተያየት ሰጪዎችን የባለሥልጣናቱንና ሌሎችንም የጠሩ ድምፆችን ይዘን ለመመለስ ጥረት እናደርጋለን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ የእሁድ ምሽት ስርጭት ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንገኛለን። አሁን አየር ላይ በ19ና በ25 ሜትር ባንድ አጭር ሞገድ አለን። አሁን ከምሽቱ 3 ሰዓት ከ43 ደቂቃ ሆኗል። ፕሮዲውሰሩ ንጉሡ ታምሬ፣ ቴክኒሽያኑ ዙቤር አልጠይብ፣ የዌብና ማኅበራዊ መገናኛ ፕሮዲውሰሩ አበባየሁ ገበያው፣ እንዲሁም አዲሱ አበበ፣ አሉላ ከበደ፣ እኔም አስተናጋጃችሁ ሰሎሞን አባተ ለዚህ ምሽት ስርጭት ስቱዲዮ ውስጥ አብረናችሁ ነን ያለ ነው። ወደ አሉላ በቀጥታ ልውሰዳችሁ። አሁን የተከበራችሁ አድማጮች አሉላ፣ በመጀመሪያ ንገረኝ፣ ስቱዲዮ ውስጥ ከኔ ጋር ምን ትሰራለህ? አሁን
ምን እሰራለሁ? ጥሩ ጥያቄ ነው ሰለሞን። ይሄ ገና ዝርዝሩ እየወጣ ባለው ውሎ አድሮ ምናልባት የሚበልጥ በሚታወቀው ጉዳይ ላይ ብዙ ጥያቄዎች ያሉንን ያህል እንዲህ ያለው የባለስልጣናቱ ግድያ አንድምታው ምንድን ነው? ይህን ሁኔታ ምን አነሳሳው? በመንግስትም በዜጎችስ ምን ሊደረጉ ይችላሉ? የሚሉትን ጥያቄዎች እንግዶች ጋብዤ አወያይቻለሁ። ይሄ እንግዲህ ሁኔታ የበለጠ የሚያነጋግር የበለጠ ብዙ ጥያቄዎችን የሚቀሰቅስ ነው። አሁን ባለበት ሁኔታ ግን ተከታዩን ውይይት ይዤ ቀርቤያለሁ።
መልካም፣ አየሩ ያንተና የእንግዶችህ ነው።
አመሰግናለሁ። እንግዶቼ ዶክተር ዳኛቸው አሰፋ፣ አቶ ክቡር ገና በመንግስት የተሰጠው የኦፊሴል መግለጫ የተደራጁና የታጠቁ ባላቸው ወገኖች በትላንትናው ዕለት በባህር ዳር የክልሉ ከፍተኛ አመራሮች በስብሰባ ላይ ሳሉ መንግስት የመፈንቅለ መንግስት ሙከራ ነው ያለው የክልሉ ርዕሰ መስተዳድር ዶክተር አምባቸው መኮንንና የህዝብ አደረጃጀት አማካሪያቸው አቶ እዘዝ ዋሴ በተሰነዘረባቸው ጥቃት ህይወታቸው ማለፉን የክልሉ ጠቅላይ አቃቢ ህግ አቶ ምግባሩ ከበደም በጽኑ መቅሰላቸውን ገልጦ አዲስ አበባ ላይም በጥቂት ሰዓታት ልዩነት መንግስት በተመሳሳይ በተቀረባበረ ባለው ጠቅላይ ኢታማዦር ሹሙ ጀነራል ሳአረ መኮንንና አብራዋቸው የነበሩት በጥረታ ለገኙ የነበረው ሜጀር ጀነራል ገዛሃኛ በራ በጀነራሉ ጠባቂ በተተኮሰባቸው ጥይት ህይወታቸው ማለፉ ነው ይፋ የተደረገው። እንዲህ ግዙፍ በከፍተኛ ባለስልጣናት ላይ የደረሰ አደጋ ይዘን ነው የምንነጋገረውና እስኪ በአካባቢያችሁ ያለውን ሁኔታ በማየት እንጀምር። አሁን ያለው ሁኔታ ምን ይመስላል? በከተማው የህዝቡ ስሜት ዶክተር ዳኛቸው ከርሶል ጀምረው።
እኔ እንግዲህ እስከተረዳሁ ድረስ ህዝቡ በጣም ነው ያዘነው። ከአማራ ክልልም የኔ ተማሪዎች አሁን አስተማሪ ሆኑት ደጋግመው ደውለውልኛል። ከወሎ፣ ከጎንደር፣ ከጎጃም ተደውሎልኛል። ከደብረ ብርሃንም እዚህ በጣም በጣም ህዝቡ አዝኗል፣ በጣምም ደንግጧል። በጣም የሚያሳዝን ነገር ነው የተካሄደው። ልጅ አሉላ ልንገርህ፣ ዛሬ ሁለት ኢትዮጵያውያን ወድቀዋል። ትልቅ አንድ ወታደርና አንድ ሲታገል የነበረ ሰው ነው የወደቀው እና በጣም 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 ሀዘን ላይ ነው ያለ ነው። ሁለት አቅጣጫ የያዘ ጥቃት ነው። አንደኛው ኢትዮጵያዊነት ላይ ጀነራል ጻረን በሚመለከት፣ ሁለተኛው ዶክተር አምባቸውን በሚመለከት ማዕከላዊነት ላይ በጽንፈኞች የተቃጣ ጥቃት ነው የተካሄደው። ስለዚህ እና ሁለት መስመር የያዘ በጣም የሚያሳዝን ሁኔታ ነው የተከሰተው ኢትዮጵያ ውስጥ። ህዝቡም ያዘነው ለዚህ ነው። ጀነራል ጻረ በስንት ፕሬሸርና ውትወታ እኔ የኢትዮጵያ ወታደር ነኝ ያሉትን ሰውዬ ነው አጠገባቸው ያለ ወታደር ተኩሶ ይጣላቸው።
ዝርዝር እንመለከታለን። አቶ ክቡር እርሶስ በዙሪያው ያለውን ሁኔታ እንዴት ይመለከታሉ? ምን አይነት ሁኔታ ነው የሚሰማው?
እንደ አጋጣሚ ዛሬ ጠዋት ነው ከውጭ የገባሁት። ስሰማ አንድ እኔ በራሴ በጣም በጣም ነው ያዘንኩት የተጨነቅኩትም። ከዛ በኋላ ደግሞ ከቤት ወጥቼ ደግሞ የሄድኩባቸው ቦታዎች በሙሉ አስተያየቶቹ ሁሉም በአጠቃላይ የማውገዝና እንዲህ አይነት ችግር አንደኛ የተጠበቀም አይነት ችግር አይደለም፣ ሁለተኛ በኢትዮጵያ ባህልም ታሪክም ታይቶም የማይታወቅ አይነት የልጅ ጨዋታን በለው እንደው ትርጉም የሌለው ስራ የተሰራበት ቀን ነው እና በዛ መንፈስ ከወሰድ ነው የህዝቡ አስተያየት። እኔም የትኛውም ክፍል ያየኋቸው ዛሬ ያነጋገርኳቸው በምንም መልኩ ይህንን ሙሉ በሙሉ ያወገዙ ሆነው ነው ያገኘሁት።
መልካም። እስኪ በጀመሩት ገፋ እናድርግ። ቀደም ብለው የጥቃቱን ግዝፈትና ያለመጠበቅ ገልጸው ነበር አቶ ክቡር። ይሁንና የአራት ከፍተኛ ባለስልጣናት ህይወት የጠፋበትና በሌሎች ላይም ከፍተኛ የመቅሰል አደጋ የደረሰበት ጥቃት እንደመሆኑ ቀደም ብሎ በተለያዩ አካባቢዎች የታዩትን ግጭቶች እና ይታይ የነበረውን ውጥረት ከግምት አስገብቶ እንዲሁ ዳለው ሁኔታ ሊያመራ ይችል ይሆን ወይ ብሎ ለማሰብ እድል ነበር? አቶ ክቡር
እንዲህ አይነት አደጋ ይጥላሉ ተብሎ ለመገመት ያስቸግራል። ነገር ግን ያው ጉዳዩ በአብዛኛው የሚመለከተው በእነዚህ ቡድን ውስጥ የተሰማሩትን ሰላም ሊገኝ የማይችልበትን ነገር በሙሉ ለማጥፋት፣ ለማበላሸት፣ ለማሸበር የሚሰራ ጥቃት ለመፈጸም ወደኋላ አይሉም። አሁንም እሱን ነው እያየን ያለነው። እነዚህ ጥቃቶች ሊመጡ ይችላሉ፣ ሊመጡ አይችሉም። የአሰራሩ የሴኪሪቲው የደህንነቱ ጥንካሬ ጉድለትም ሁኔታውን ሊነግረን ይችላል። በእኔ አስተያየት እንደ ተራሰው የመንግስትን ድክመት ይታይበታል። እንዲህ አይነት ከፍተኛ የሆኑ ባለስልጣኖች ላይ በእርግጥም አደጋው የተፈጠረው ቅርብ እነሱን ጠባቂ ተብለው ሰዎችም ቢሆን እንኳ ከዚህ የተሻለ አመራረጥም ሊደረግም የሚገባ ይመስለኛል ብዬ ነው የምገምተው። ለማንኛውም ግን አሁን ችግሩ ከደረሰ በኋላ ይህ ነገር ሊደገም የማይችልበትን መሰለጉ ነው የተሻለ መስሎ የሚታይ።
መልካም። አሁን ባለበት በዚህ ደረጃ ቀደም ብለው አቶ ክቡር ብዙ ነገሮች ወደፊት ገለጡ ይሆናል ብለዋል። ምን እንዳነሳሳው ይሁን መናገር ይቻል ይሆን? ከዚህ ቀደም ይደረጉ በነበሩ ዶክተር ዳኛቸውም እንደጠቆሙት አንዳንድ የሚያነሳሱ ሁኔታዎች በንግግሮችም መደመጣቸውን መሰረት አድርገን እንዲህ አይነት ሁኔታ እንዲፈጠር መንስኤው ይሄ ሊሆን ይችላል መባል ይቻል ይሆን በዚህ ደረጃ? አቶ ክቡር
እሱን ለመመለስ እንኳን የሚያስቸግረኝ ይመስለኛል። ግን አንድ ቅድም ዶክተር ዳኛቸው ያነሳው ላይ ይመስለኛል መንግስት የፌዴራሉም ሆነ እነዚህም የክልል መንግስታት በተለይ እንዲህ አይነት የጽንፈኛ ቋንቋ አነጋገር አስተሳሰብ ሲጀመር ጀምሮ ተቀብለውት በነጻነት እንዲካሄድ አድርገዋል። አንድ ቦታ ላይ ይሄ ራሱ አሁን እየመጣ የምናየው የዛ ልቅነት ነው ብዬ ነው የምገምተው። ህጉም በሚፈቅደው ሁኔታ ስርዓቱም በሚፈለግበት ሁኔታ መቆም ያለበትን ነገር ማስቆም ያቃተን ይመስለኛል። በሌላም በኩል ህዝቡም ራሱ እነዚህን ጉዳዮች ለመንግስት ብቻ መተውም አይደለም፣ ህዝብን በተለይ ደግሞ ለህዝብን አስተሳሰብ ሊለውጡ የሚገባቸው ሰዎች በሙሉ እነዚህ እንዲቆሙ ያደረጉት ስራም ትግልም ቢኖር በጣም አነስተኛ ነው ብዬ ነው የምገምተው። ስለዚህ ያ ባለበት ሁኔታ ለዚህ ዛሬ ለተፈጸመው ድርጊት በሩም ትንሽም ቢሆን ከፈት አድርገን ትተናል ብዬ ነው የምገምተው። መንግስትም ይህንን ኃላፊነት ተቀብሎ እንደገና መስተካከል ያለበትና እንደገና ስርዓቱ መመለስ ያለበት ሁኔታ ላይ ነገሮችን አጥንቶ የሚመልስበትን መንገድ መፈለግ መሻት ይኖርበታል።
መልካም። ዶክተር ዳኛቸው ምን አነሳሳው የሚለው ላይ የሚያክሉት አስተያየት ካለ?
ግልጽ እኮ ነው። ይኸውልህ አሉላ፣ አንዳንድ ጊዜ ይሄ ሰውዬ ጥሩ ኢንቴንሽን ሊኖረው ይችላል። ይሄ ጀነራል ከጥሩ ኢንቴንሽን ግን መጥፎ ፖለቲካ ሊከተል ይችላል። መንግስት ህዝብ በመበደል ብቻ ሳይሆን ደካማ በመምሰል እንደዚህ አይነት ጽንፈኞቹን ይጋብዛል ብለን ተነጋግረናል። ምናልባት የሚሰማን ሰው አላገኝም። መንግስት እኮ ፈተና ውስጥ የሚወድቀው ህዝብ ስለበደለ ብቻ አይደለም። የታሪክ ተመራማሪዎች እንዳስተማሩን ደካማ መስሎ በሚታይበት ጊዜ ደካማ መስሎ መታየት ደግሞ በሁለት ነገር ነው። አንደኛው ያለውን ሰራዊትና የጸጥታን አስተባብሮ አስፈላጊ በሆነ ጊዜ መልስ ባለመስጠት፣ በሁለተኛ ዝም ብሎ ዝም በማለት በቃ እንዲሁ የማባበል ፖለቲካ። እዛ ላይ እኔ ከአቶ ክብሩ ጋር ነኝ። እንደው ባይሉት በፊት ለፊት እኔ ብያዋለሁ እና ልድገምልህ፣ እንደገና መፈተሽ ራሳችንን እነሱ እንዲያደርጉ ብቻ ሳይሆን መፈተሽ አለበት ስንሄድበት የነበረውን መንገድ ነው። እንደዚህ ብለህ አንተ አብይን የመሰለ ሰው መንግስቱ ኃይለማርያም ልታደርግ ነው ተብዬ ተወቅሻለሁ። አይደለም፣ ይኸው ታየ እና ይሄ በጣም 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 ወደኋላ ገታች የሆነ ነገር ነው። የኢትዮጵያ ነገር እኮ ልጅ አሉላ፣ በግራ በኩል ወደፊት ስንሄድ በቀኝ በኩል ወደኋላ እየተሳብን ነው።
ይሄ ከመንግስትም ሆነ ከዜጎች ምን ይጠበቃለን? ውይይታችን መጨረሻ ላይ ገፋ አድርጋችሁ ትሄዱበታላችሁ። እንዲህ ያለው ጥቃት ዶክተር ዳኛቸው ከእርሶ ልጀምርና አሁን ደግሞ ወደ አቶ ክቡር እመለሳለሁ። እንዲህ ያለው ጥቃት በአገሪቱ ሰላምና መረጋጋት ላይም ሆነ በተለያዩ አካባቢዎች ከዚህ ቀደም በታዩት ግጭቶች ላይ ሌሎች ብዙ ፈተናዎችም ምን አይነት ሁኔታ ሊከስት ይችላል? በተለይ ከዚህ ቀደም ታይቶ በማያውቅ ደረጃ ምን ሊያስከትል ይችላል?
ልጅ አሉላ ይኸው ኢትዮጵያ ብዙ ተፈትና ያለፈች ሀገር ነው። ይሄ እኔ የማየው እንደ ሙዝልጫ ነው። ዝም ብሎ አንሸራተተ ነገር ነው። ብርሃናችን አናጣም። ዛሬ ከዶክተር አብይ ጀምሮ እስከ አቶ ሽመልስ አብዲሳ ድረስ አቶ ለማንም ጨምሮ ሌሎቹም የተናገሩት ነገር በጣም የሚያጽናናና የኢትዮጵያዊነትን ማዕከል ያደረገ ንግግር ነው የተሰጠ። አገራችን አትፈርስም በእንደዚህ ያለ ነገር ነው ያሉት። ወደፊት እንሄዳ እንዲያውም ተጠናክረን ነው የምንቀጥልበት ያሉት በጣም ለህዝቡ የሚያጽናናና የወደፊቱን ራዕይ የሚናገር ነው። ምክንያቱም ቅድም እንዳልኩ ሰራዊቱ ላይ የተደረገው ቅጣት ኢትዮጵያ ላይ የተደረገ ቅጣት ነው። ኢትዮጵያዊነት ላይ ነው የተደረገው። በቃ ግሪቭ አድርገን የምናልፈው ነገር ነው እና ሁላችንም እንድንረጋጋ ነው እንትን እያልን ያለ ነው።
መልካም። አቶ ክብር ወደ እርስዎ ልምጣን። ቀደም ሲል ስለ ግጭት አነሳሽ ንግግር በሁለታችሁም የተገለጸ ነገር አለ። ይሄ ድርጊቴ ምን ሊያስከትል ይችላልን በማይጠይቁ ሰዎች ይልቁንም ደግሞ በማህበራዊ መገናኛ ብዙሀን አንዱ ስለ ሌላው ትክክል ያልሆነ አዎንታዊ ያልሆኑ ጠባጫሪ አስተያየቶችና ሀሳቦች የሚንጸባረቁበትን ሁኔታ በአንድ በኩል እናያለን። የዜጎች የንግግር ነጻነት እንዲከበር እንፈልጋለን። በኢትዮጵያ ብቻም የተገደበም ባይሆን ግራ የሚያጋባ ሁኔታ የተፈጠረ ይመስላል። ከዚህ ቀደም የንግግር ነጻነት ላይ ተጽዕኖ ይደረጋል በሚባልበት አገር እንዲህ በጅምር የነጻነት መንገድ ፈታይ ማለት የመከፈቱ እድል አሳሳቢነትን የደቀነ ይመስላል። በንግግር ነጻነት ላይ ገደብ በምንም መልኩ ማንጠብቅ ሰዎች እንኳን የሚያስከትለው አደጋ እያሳሰበ ነውና ምን ይላሉ?
በመሰረቱ ንግግር ነጻነት መቼም እንደተባለው አስፈላጊነቱ ግልጽ እንዲሆን ገደብም ደግሞ ሊኖርለት የሚገባበት ሁኔታዎች አሉ። ይሄ ነጻ ንግግር ሁሉ ቦታ ወይም አስተሳሰብ አለ የተባለበትም እንኳን በሕግም እንኳን ባይሆን በባህልም በሌላም መንገድ የሚስተካከልበት ሁኔታ አለ። እሱን የመፈለግ እሱን የመሻት ጥረት በተመራማሪዎችም በጋዜጠኞችም በሌሎችም ነዋሪዎች በውይይት መልክ ሊደረስ የሚችልበት ሁኔታ ላይ እንደሚደረስ ነው እኔ የሚገባኝ። በእርግጥ መጠንቀቅ ያለብን ነፃነትን አንዴ ከያዝነው በኋላ እንደገና መመለስ እና ወደ በቀድሞ አካሄድ እንሄዳለን የሚለው ከዚህ በፊትም የተደረገ ነገር ስለሆነ እሱ እንዳይመለስ ሁላችንም መታገል ያለብን። ሁላችንም አንድ ሀገር ነው ያለችን፣ አንድ ህዝብ ነው ያለን፣ ለዘመናት ተሳስረን ያለን ህዝቦች ነን። እንደነዚህ አይነት የተወሰኑ ሰዎች እቺን ሀገር ሊያጠፉ የሚፈልጉ ቢኖሩም እነሱን ማቆም እና እነሱን ወደ ነበሩበት ወይም ደግሞ እነሱን ከጨዋታ ውጭ ማድረግ የሁላችንም ኃላፊነት እና ከሁላችንም የሚጠበቅ የዜግነት ኃላፊነት ነው ብዬ ነው የምገምተው። ሌላው እኔም ከዶክተር ዳኛቸው ጋር ሙሉ በሙሉ መመለስ የሚፈልገው ነገር ቢኖር ይሄ ችግር፣ ይሄ አደጋ፣ ይሄ ክስተት የበለጠ ኢትዮጵያዊነትን አጠናክሮ መሄድ መቻል አለበት ብዬ ነው ገምተው። እነዚህ ሰዎች የተሰዉት ዝም ብሎ እንደ ተራ ጉዳይ መታለፍ ያለበት አይደለም። ይሄኛው ከዚህ ምን እንማራለን፣ ከዚህስ እንዳይደገም የሚለው ተጠናክሮ መቀጠል ያለበት ነው። ምክንያቱም ዛሬ ኢትዮጵያ ዙሪያ ያየነው ነገር ቢኖር ይሄንን የደገፈ ይሄንን የተቀበለ ማንኛውም ኢትዮጵያዊ ያለመኖሩ ነው። ይሄ ራሱ አንድ ትልቅ ምልክት ሊሆን ይገባል ለጽንፈኞች እንደዚሁም ደግሞ ለሽብርተኞች።
መልካም ዶክተር ዳኛቸው፣ የዜጎችን ድርሻ በተመለከተ ዜጎች እንዲህ ከከፋ አዝማሚያ ይበልጥም ወደ ተባባሰ እንዳይገባ ምን ማድረግ አለባቸው? አሁን ካለንበት ቦታ ቆመን ይህ አሁን የተፈጠረው ሁኔታ ዜጎችን ወደ አንድነት ሊያመጣ ይችል ይሆን ወይ? የከፋም አጋጣሚ ቢሆንም
ይሄ የከፋ አጋጣሚ ቢሆንም የኢትዮጵያን ሕዝብ ወደ አንድነት እንደሚያመጣ እኔ ጥርጥር የለኝም። ይህን ቴክኖሎጂ ልንቆጣጠረው አንችልም። በዛ እኔ ከአቶ ክፍሩ ጋር ነኝ። ከነጻነት ይላሉ አንድ ጀስቲስ የአሜሪካን እናንተ ያላችሁበት የዛሬ 40-50 ዓመት የሚመጣን ችግር ንግግርን ማቀብ ሳይሆን ሞር ንግግር መፍቀድ ነው ብለዋል። የበሰለ ንግግር፣ ምክንያታዊነት ያለ ንግግር ስፒች አፍኖ ይገለዋል ነው የሚሉት፣ ማቀብ አይደለም። በዛ እኔ ከአቶ ክፍሩ ጋር ነኝ። በሌላ በኩል ዜጎች ደግሞ እንዴት ነው እንደ ዜጋ ራሳቸውን ይሄ ነገር እንዴት ነው ብለው መሳለባቸው። ዝም ብሎ በሚዲያ ላይ ወይም ደግሞ በኢንተርኔት የተለቀቀ ነገር ሳያመሳክሩ መቀበል እንደሌለባቸው እኔ መቼም ይሄን ልመክር አልችልም። ምክንያቱም ኢትዮጵያ ሕዝብ የበሰለ ሕዝብ ነው፣ ይሄ ይገባዋል ብዬ ስለምን ነው። አክቲቪዝሙ ግን እንደው ዝም ብሎ ይሄ ጀብደኝነት ዝም ብሎ ጋንጎ በቃ ማስረጃ የሌለው ወሬ ማሰራጨት፣ እንደዚህ ተደረገ፣ እንደዛ ተደረገ፣ ይሄ እንደዚህ ሆነ፣ ይሄ ጽንፈኝነት በሚዲያ ላይ ነው በዚህ በእንትን ላይ የገነነው እና ይሄ እናንተ አሉላ እናንተ ፕሮፌሽናል የተካናችሁበት ዲስፕሊን ቀላል ነገር አይደለም። ዝም ብሎ እኔም ብላ አባይም በታንኳን የሆኑ ዝም ብሎ ዘሎ የገቡበትና እንዲሁ ሲያምሱ ሳገቡን ይውላሉ። ኮንስኮንሶ ይሄ ነው የተወሰኑ ወራት የተካሄደው በጣም 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 የሚገርም አይነት ካምፔን የተካሄደው። ይሄ ጋንጎ ለሆኑ መሳሪያ ለያዙ ሰዎች አበረታቷል የሚመታል። ይሄ የራሴ ምለት ነው እንዲ እናምናለች።
መልካም እንግዲህ የጊዜውን እየተከታተልን እንነጋገራለን።
በጣም እናመሰግናሉ። ላ በርታ፣ ዩር ፕሮፌሽናል፣ አንተነ ሞዴላችን በዚህ ጋዜጠኝነት ናቸው።
አመሰግናለሁ ዶክተር ዳኛቸው አሰፋ፣ አቶ ክቡር ገና እንግዶቼ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
አቶ አሉላ በጣም በጣም አመሰግናለሁ።
እኔም አመሰግናለሁ አሉላን፣ ዶክተር ዳኛቸው አሰፋና አቶ ክቡር ገናን። ለዛሬው ሰፊ ትንታኔ ነው የሰጡት። ሙሉውን ውይይት ከዌብሳይታችንና ከፌስቡክ ገጻችን አዳምጡ። አሁን የማጠቃለያ ዜና አዲሱ ያሰማናል።
በትናንቱ የባህር ዳር መፈንቅለ መንግሥት ሙከራ ርዕሰ መስተዳድሩ ዶክተር አምባቸው መኮንንና ርዕሰ መስተዳድሩ የአደረጃጀት ዘርፍ አማካሪ አቶ እዘዝ ዋሴ መገደላቸው ተረጋግጧል። የክልሉ ጠቅላይ አቃቤ ሕግ አቶ ምግባሩ ከበደ በጥይት ቆስለው ሕክምና ላይ ይገኛሉ። በአማራ ክልል በተደረገው የመፈንቅለ መንግሥት ሙከራ እስካሁን 4 ከፍተኛ ባለሥልጣናት ተገድለዋል። ባህር ዳር ውስጥ ከተገደሉት ከዶክተር አምባቸውና ከአቶ እዘዝ ዋሴ በተጨማሪ በጠባቂያቸው የተገደሉት የአገሪቱ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሰዓረ መኮንን እንዲሁም በጡረታ ላይ የነበሩት ሜጀር ጀነራል ገዛኤ አበራ ይገኙባቸዋል። ከመፈንቅለ መንግሥት ሙከራና ግድያ ጀርባ አሉበት ተብለው የተጠረጠሩት ብርጌዲየር ጀነራል አሳምነው ጽጌ ያሉበት አይታወቅም። ጠባቂያቸው ግን በቁጥጥር ስር ውለዋል።
ዝግጅታችን ተጠናቀቀ። ክቡራትና ክቡራን፣ በሁሉም ስፍራ ባሉ ባልደረቦቻችን፣ በፕሮዲውሰሮቹ፣ በቴክኒክ መሐንዲሶቹ ስም የምሰናበታችሁ ያስተናገድኳችሁ ሰሎሞን አባተ ነኝ። መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ ከልብ እናመሰግናለን። በእኛ በኩል ሰላም፣ በደህና አደሩ። Thank you.